ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 9 ቀን 2009 ዓመተ ምህረት ነው። የመጀመሪያውን ክፍል ፕሮግራማችንን ዜናውን በማሰማት እንጀምራለን። በማስከተልም ያስረን ልጆች ጀበላት በሚድረስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን ሀተታ አሰምተን በመጨረሻም በጥያቄና መልክ የተዘጋጀውን ማንያውራ የነበረ ክፍል አንድ አሰምተን የመጀመሪያው ክፍል ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
አምነስቲ ኢንተርናሽናል ግንቦት 8 ቀን ባወጣው መግለጫ የወያኔው ፍርድ ቤት በዮናታን ተስፋዬ ላይ ያስተላለፈውን ውሳኔ አውግዟል። ዮናታን ተስፋዬ ተይዞ በቁጥጥር ስር የዋለው በታህሳስ 2007 ዓ.ም ተመረጸ ሲሆን በፌስቡክ ገጾቹ ላይ የወያኔ አገዛዝ ህዝቡ የሚጠይቃቸውን ጥያቄዎች በአግባቡ በሰላማዊ መንገድ እንዲሁም በውይይት ከመፍታት ፈንታ ኃይልን ተጠቅሟል በሚል ሐሳቡን በመግለጹ በወንጀለኛነት ተከሶ የተፈረደበት መሆኑ ብዙዎችን አስቆጥቷል። ዮናታን ተስፋዬ በጠበቃው አማካይነት በፌስቡክ የጻፋቸው ሐሳቦች ለመሰንዘር ህገ መንግስታዊ መብት ያለው መሆኑን ቢከራከርም ፍርድ ቤቱ በሰጠው መልስ ዮናታን ያስተላለፈው ሐሳብ ህገ መንግስቱ ከሚሰጠው መብት ያለፈ ነው በማለት ጥፋተኛ በማለት ፈርዶበታል። የአምነስቲ ኢንተርናሽናል ምክትል ኃላፊ ስለ ጉዳዩ በሰጡት መግለጫ ሐሳብን መስጠት በማናቸውም መመዘኛ እንደ ወንጀል ሊያስቆጥር አይችልም ካሉ በኋላ አረመናዊ የሆነ የወያኔ ያሸባሪነት ህግ ሰላማዊ የሆነውን ዜጋ ለ20 ዓመት እስራት መዳረጉ የሚያሳዝን ነው ብለዋል። ውሳኔው አሳፋሪ የሆነና ዜጎች በኢትዮጵያ ውስጥ ምን ያህል እየተረገጡ እንደሚኖሩ የሚያሳይ ነው ተብሏል። ትራኮማ የተባለው የአይን በሽታ በተለይ በደቡብ ኢትዮጵያ በከፍተኛ ደረጃ እየተስፋፋ መሆኑን አንድ የግብረሰናይ ድርጅት አስታወቀ። ድርጅቱ ለበሽታው መስፋፋት ምክንያት በበሽታው ተገቢ ግንዛቤ ያለመኖሩና በየቦታው የሚከሰተው የውሃ እጥረት መሆኑን አመላክቷል። በወያኔ አገዛዝ በኩል በተለይ የገጠሩን ህዝብ የኑሮ ሁኔታ ለማሻሻል የተወሰደው እርምጃ አነስተኛ መሆኑን ጠቁሞ የውሃ ጉድጓዶች በመቆፈርና ህዝቡን በማስተማር በኩል አንዳንድ እርምጃዎች እየወሰደ መሆኑን ድርጅቱ ገልጿል። አይሪን የተባለው የተባበሩት መንግስታት ድርጅት የዜናና የመረጃ መጽሔት ሰኞ ግንቦት 7 ቀን ባወጣው ዘገባ በሊባኖስ ውስጥ ከሚሰሩ የቤት ሰራተኞች መካከል ቢያንስ ሁለቱ በየሳምንቱ የሚሞቱ መሆናቸውን ገልጾ ከዚህም ውስጥ ቁጥራቸው ቀላል ያልሆነ ኢትዮጵያውያን እንዳሉበት ዘግቧል። ግፍና በደል የበዛባቸው በየቤቱ ከባርነት ባልተናነሰ ሁኔታ የሚሰሩት ብዙዎቹ ሰራተኞች የሚሞቱት ከፎቅ ላይ በመዝለል ወይም በመጥፎ ሁኔታ ራሳቸውን በመግደል መሆኑና እንደ ፈረንጆቹ አቆጣጠር በ2016 ዓመተ ምህረት ብቻ 1138 ሰራተኞች በላይ ራሳቸውን አጥፍተው አስክሬኖቻቸው ወደ የአገራቸው የተመለሱ መሆናቸውን ገልጸዋል። ከኢትዮጵያ፣ ከባንግላዴሽ፣ ከስሪላንካ፣ ከፊሊፒን እንዲሁም ከኬንያ የሚመጡ የቤት ሰራተኞች ካፋ በተባለ የግል አስቀጣሪ አማካይነት ስለሚመጡ አሰሪዎቻቸው ሙሉ ቁጥጥር እንዲኖራቸው አድርጓል ብሏል። ብዙዎቹ ለአገልግሎታቸው ምንም የማይከፈላቸው ከመሆኑም በላይ በአሰሪዎቻቸው አስገድዶ መደፈርና ድብደባ የሚደርስባቸው መሆኑ ጋዜጣው ዘርዝሮ ዘግቧል። በአባይ ጉዳይ ላይ ከእሁድ ግንቦት 6 ቀን ጀምሮ እስከ ግንቦት 8 ቀን በአዲስ አበባ ሲካሄድ የሰነበተው የሶስቱ አገሮች የቴክኒካል ኮሚቴ ስብሰባ ያለ ስምምነት መጠናቀቁን አልሐራም የተባለው የግብጽ ጋዜጣ ዘግቧል። በሶስቱ ቀናት ውይይት ሶስቱም አገሮች ገና ያልተስማሙባቸው የቴክኒክ ጉዳዮች መኖራቸው የተገለጸ ሲሆን በልዩነቶቹ ላይ በሌላ ጊዜ ውይይት የሚደረግባቸው መሆኑ ታውቋል። ማክሰኞ ግንቦት 8 ቀን 2009 ዓ.ም በዋሽንግተን ዲሲ እና በቨርጂኒያ እንዲሁም ከሜርላንድ የሚገኙ ኢትዮጵያኖች በሁለት መስሪያ ቤቶች የተቃውሞ ሰልፍ አከናውነዋል። በረፋዱ በአሜሪካ የፖለቲካ ደላሎች ጽፈት ቤት የተጀመረው ሰልፍ በሰልፈኞቹ ቁጣ ሞቅ ብሎ ውሏል። ላለፉት 26 ዓመታት ግፈኛው የወያኔ አገዛዝ በመርዳት የሚታወቀውን የአሜሪካ መንግስት በመደለል በርካታ ቢሊዮን ዶላር ለወያኔ የሚያሰጡ ደላሎች በተለይ ኤስጂአር የተባለ የደላላ ቡድን ሰልፈኛው ኩፍኛ ሲኮንነው ውሏል። በዚህ በያዝነው ዓመት ብቻ ለወያኔ አገዛዝ በደላላነት የተቀጠረው ኤስጂአር ኤልኤልሲ የተባለው የደላላ ቡድን 1.6 ሚሊዮን ዶላር ከወያኔ እንደሚከፈለው ይታወቃል። ከአፍሪካ ሀገራት ለውጭ የፖለቲካ አግባቢ ወይም ደላላ በመክፈል ወያኔ ቀዳሚ ስፍራውን የያዘ መሆኑ ይታወቃል። ሰልፈኛው ሲያስተጋባው ከነበረ መፈክር የደም ገንዘብ አትብሉ፣ ከፋሽስት ማበር ዝቅጠት ነው፣ ወያኔ በሕፃናት ደም የታጠበ ፋሽስት ነው፣ ኤስጂአር ከዚህ ጸያፍ ስራችሁ ተለያዩና የመሳሰሉ መፈክሮችን ሲያስተጋቡ አርፍዶ በቀጣዩም በዋሽንግተን ዲሲ በሚገኘው የዓለም ጤና ድርጅት ቅርንጫፍ ጽሕፈት ቤት በመጓዝ የተቃውሞ ሰልፍ አካሂዷል። ለሁለተኛው የተቃውሞ መነሻ ለዓለም የጤና ድርጅት ዳይሬክተርነት እጩ በመሆን እየተወዳደረ ያለው ከወያኔ ቁንጮዎች አንዱ ዶክተር ቴድሮስ አድሃኖምን በመቃወም ነበር። ላለፉት 26 ዓመታት በወያኔ የሚኒስትር ማዕረግ በጤና ጥበቃ ድርጅትና በውጭ ጉዳይ ሚኒስትርነት ኃላፊ የነበረው በአረመኔነቱ የሚታወቀው ቴድሮስ አድሃኖም ባልጠፋ ሰው ይህን ዘረኛና ክፉ ለዓለም ጤና ድርጅት ዳይሬክተርነት መታጨቱ ኢትዮጵያን ሀገርነት የከዳ 100 ሚሊዮን ሕዝቧን የናቀ የወደቀ ሞራል ውጤት መሆኑን ማሳያ ነው በማለት ነበር ሰላማዊ ሰልፉ። ሰላማዊ ሰልፈኞቹን ሲያስተጋቡት የዋሉት ይህንን ነበር። በኢትዮጵያ መርገምት የሆነን የአምባገነንና ዘረኛ ቡድን ከሚመሩት ወንጀለኞች ግለሰብ የወያኔ ጤና ጥበቃ ሚኒስትር ተብዬው በነበረበት ሰዓት ብዙ ሚሊዮኖች በኮሌራ በሽታ ተይዘው እየተሰቃዩ የወያኔን ገጽታ ለመጠበቅ በሚል ዓለም እንዳይረባረብና እንዳይረዳ አተት የሚል ጭምብል ስም በመስጠት እንደ ዋዛ ሕዝብን ያስፈጀው ቴድሮስ አድሃኖም ለዓለም ጤና ድርጅት ዳይሬክተር አድርጎ ማጨት ታሪክ ይቅር የማይለው ስህተት መሆኑን የሚገልጽ ደብዳቤ በሰልፈኞቹ አማካኝነት ተዘጋጅቶ እንደነበረ ለማወቅ ተችሏል። ሰልፈኛውም መልእክቱን በጽሑፍም በቃልም ለበርካታ አሜሪካውያንና ከውጭ ለመጡ ሰዎች ማሰራጨቱም ታውቋል። ወያኔ ገጽና ቅርጽ የሌለው የተደበለበለ ፋሽስት ለገጽታዬ እያለ የሕዝብን እልቂት መደበቁን የተቃወሙ ሰልፈኞች ጸረ ወያኔ ትግላችን ይቀጥላል በማለት ነበር ሰልፉን ያጠናቀቁት። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የናስርን እናት ጅበላት የመላጣ ጎፈሬ እንዳቅሙ ነው ተብሏል ለኢትዮጵያ ደማቸውን አፍሰው ታሪክ የጻፉላት መሪዎችና ልጆችም ነበሯት በዚያው ልክ ደግሞ ነፍሰ ገዳይና አጥፊ አውሬዎች ፈልተውባት ታሪኳን ሲያጎብጡና ህዝቧንም ሲያስለቅሱ ባሽተዋል የህብረተሰብ ሂደት እንዲህ ነው ጥሩንም መጥፎንም እንደ ክረምት ወንዝ አግበስብሶ የሚወስድ የኢትዮጵያ ገዢዎች ማናቸውም ቢሆኑ አገርን ያስቀደሙ ባለመሆናቸው ኢትዮጵያ ተጎድታለች ሁሉም ለስልጣናቸውና ለግብዝነታቸው ተገዢ በመሆናቸው የአገራችንን ጥቅም ማስቀደሙ ተስኗቸዋል ለስልጣን ሲሉ ስንቱን ወርቅ ዜጋ ፈጅተዋል ወያኔም ይህን ባህል ባስከፊ ደረጃ እየቀጠለው ነው በጸያፍ ዘረኝነት አጅቦ ኢትዮጵያ አስር ወልዳ ጅበላት የሚባለው የሚቆምላት የሚንከባከባት በማጣቷ ነው ይህን ስንል በጥቅሉ እንዳልሆነ ግልጽ ነው ኢትዮጵያ ይብለው ገና ወያኔ ለስልጣን ሲገባ ህይወታቸውን የገበሩ ነበሩ ልጆቻችን ብለው ወያኔን አቅፈው ደግፈው ለተከተለው ጉዳት ሁሉ ተጠያቂ የሆኑም ብዙዎች ናቸው ከብቶች ከአራጃቸው ጋር ውሃ ይጠጣሉ እንደተባለው ከአገር ጠላት ወያኔ ጋር ሲሽኮራመሙ ሲተቃቀፉ ውይይት ሲያደራጁ ደግ ቀን መጣ ሲሉና ህዝብን ግራ ሲያጋቡ የቆዩ ጥቂቶች አልነበሩም በወያኔ ፋሽስታዊ ጫማ የተጨፈለቁትን የሚቆጥራቸው ጠፍቶ ታግተው ታፍነው ጠፍተዋል የማን ጥፋት ነው የጥቃቱ ሰለባዎች የሀባዎች ተገቢው መልስ አለን ከወያኔው ጋር እየገጠሙት ዛሬም ሊወቅጡን ደፋቀና እያሉ ናቸውና በማንነታቸው ላይ ቅንጣትም ብዥታ የለንም የአስርን እናት ጅብ የሚበላት አስሩ በቦታው ከጎኗ ባለመገኘታቸው ነው ለእናቱና ለእህቱ ያልቆመ ለአገሩ አይበጅም ተብሏል አገር አደጋ ላይ ወድቃ የወገን የልጅ ያለ ስትል መልስ ከጠፋ የሚከተለው አስከፊ ነው ጥርሱን ያገጠጠ ጅብና ተኩላ ይቀራመታታል ወያኔና ሻቢያ ማለት ነው የሆነውም ይህ ነው ዜጎች ተዘናግተው ጠላታቸውን ልጆቻችን ብለው ጊዜ ሰጥተው ለዘረኝነት ሰለባ ሆነው ኢትዮጵያን እርቃኗን አስቀሯት አገር ወዳዶች ለግድያ ሲቀርቡ ማንም ግድ አልነበረውም የወያኔ ትሎች ቅጥረኞች መድረክ አግኝተው ተወራጩ የአገር ወዳዶችን ግዳጅ አደናገሩ ዛሬ ራሳቸውን ታጋይ ሊሉ የሚቃጡት ሳይቀሩ ከነመለስ ዜናዊ ገጥመው በጸረ ወያኔዎች ላይ ተነሱ ጅብ ከሄደ ውሻ ጮኸ አይነት ዛሬ ጸረ ወያኔነን ቢሉ የሚያዳምጣቸውም የሚፈይዱትም የለም ያኔ ነበር እንጂ መጥኖ መደቆስ እየተባሉ ነው ተገቢም ነው ዛሬ ወያኔ እየተንገዳገደ ቢሆንም የባጀብን ይህ አስፈላጊ የሆነው ጸረ ወያኔ ህብረት አልገኝ ስላለ ነው ዛሬም ቢሆን ከወያኔ መተቃቀፍን መደራደርን የመረጡ አሉ ተጃጅለው የሆኑትን ስንተው ተቀጣሪ የሆኑ ደግሞ መድረክ እያጣበቡ ናቸው የእርቅ ሰበካው መሰረት ባይኖረውም ያፋጭብናል ገብጋባው ወያኔ ግን እንኳን ከሌሎች ስልጣን ሊጋራ ቀርቶ ከተለጣፊዎችም በፍርፋሪ ሊደራደር ፈቃደኛ ሆኖ አልተገኘም ሳይታለም የተፈታ ጉዳይ ነው ወያኔ ወያኔ ነውና ድርድርና ስልጣን ክፍፍልን አያምንበትም ዘረኛ መስመሩን ይዞ ኢትዮጵያን አዋርዶና አድቅቆ አማራ ብሎ የሚጠራውን ህዝብ ከጥቅም ውጭ አድርጎ ሊገዛና ሊቀጥል ነው ፍላጎቱ በዚህ ላይ ምንም ብዥታ ማስተናገድ አገርን ይጎዳል ወያኔ ጸረ አማራና ጸረ ኦሮሞ ጸረ ህዝብ ጸረ ኢትዮጵያ ነው በመሆኑም ኢትዮጵያን የሚያድን ድርድር ሆነ እርምጃ ኮሶው ነው ወያኔን በተመለከተ ከነበረን ተመክሮ በመነሳት ይህ ቡድን ምን ያህል ጸረ ኢትዮጵያ መሆኑን ለማጋለጥ በጣም ጥረናል አድማጭ ማጠሩ ጥፋቱ የኛ አይደለም ሌሎችም ወያኔ የሻቢያ መሳሪያ መሆኑን ገልጠውና አጋልጠው ጠንቀቅ እንበል ብለው ነበር ሰሚው ግን አልበዛም ወያኔም ኢሃዲግ የሚለውን ጭምብል አጥልቆ ጠባብ ሳይሆን ኢትዮጵያዊ መስሎ ሰተት ብሎ ቤተ መንግስት ገባ። ያጨበጨቡ ጥቂቶች አልነበሩም። ወይ ጉድ ያሉት ግን ሰሚ አጡ። ዛሬ ይህን ሁሉ የምናነሳው ትላንትን ጠቅሶ ለማላዘን ሳይሆን ዛሬም ይህ መደናገር ሰፍኖ ስለሚታይ ወገን ነቃንበል አንታለል አንነዳ ለማለት ነው። ከወያኔ ዓለምንም ቀድሞ ሁኔታ እንደራደር ባዮች አሁንም እየጮሁብን ነው። ብልህ ፖለቲካ ከወያኔ ጋር መደራደር ነው ይሉናል። ወያኔ በሰላም የሚወገድ አይደለም ስንልም ጠመንጃ ነካሽ ብለው ያወግዙናል። የሚያስገርመው ግን ወያኔ ከራሱ ተለጣፊዎችና ጫጩቶች ጋር እንኳን ሊደራደርና ሊስማማ አለመቻሉ ነው። ባልፈልጎ ጢም ጠልቶ ይላል ያገራችን ሰው። ወያኔን መጣል ማስወገድ ከተፈለገ ያመረረ ሁለገብ ትግል የግድ ነው። ያስርን እናት ጅብ የሚበላት አስሩ ሁሉም ስለጠፉ ነው። ማለትም ተከላካይ በመጥፋቱ አንድ ጅብ ወያኔ አገርን የሚቀራመተው 10 ተከላካይ ዜጋ ሲጠፋ ነው። በየምክንያቱ ስንገዛ ስንደናገር ስንወናበድ ሲከፋፍሉን በጎጥ በጎሳ ሲያናክሱን ኢትዮጵያን ሲያስረሱን ሲያስገዱን የጽንፈኞች ሰለባ ሲያደርጉን ምርጥ ዜጋ ብለው ከህዝብ ሲነጥሉን ወያኔ ወደ ውድቀቱ እያመራ ቢሆንም በሰፊው ተጫውቶብናል። ምሁር ተብዬዎችን በተለይ ባዞሪት ከቶ ማሽከርከሩ የሚካድ አይደለም። ዛሬ ወያኔን በተመለከተ ምን መደረግ አለበትን በተመለከተ ድንግርግር ያለው ምሁር በሉኝ ባዩ ነው። ህዝብም ተጨባጭ ሁኔታ ስለሚያውቅ የተደናገረ የለም። ወያኔ ይውደም እያለ በመጮህ ላይ ነው። እርቅ፣ ድርድር፣ ወያኔን ያቀፈ ሽግግር የሚለው ሁሉ አዋቂ በሉኝ ባዩ ምሁር ነው። የተገላቢጦሽ ብንል ስህተት አይደለም። ሆድ ግን ከህሊና ይቀድማል ብለዋል አዋቂዎች። ወያኔ ተወጥሮ ወደ ውድቀቱ ሲያመራ ሊያድኑት የሚፈልጉ እርቅ የሚሉ ድርድር የሚሉ እንዴትስ ይፈረጃሉ? ጮሌ ፖለቲከኞች ወይስ ባንዳ ድርባዮች? መልሱን ሁሉም ዜጋ ያውቀዋል። አገር ወዳዶች ያለን ግዳጅ ግን የሚንገዳገደውን ወያኔ ገፍቶ መጣል ብቻ ነው። አገራችን ሌላ አማራጭ አትሰጠንም። ወያኔ የህዝብና የአገር ጠላት በመሆኑ ወያኔ ካልጠፋ አገር አትድንም፣ ህዝብም መብቱን አያገኝም። ተጨባጭ ሁኔታ ወዲህ ወዲያ አጓጉልና የማይጠቅም መፍትሄ ፍለጋ የሚሰደንም አይደለም። ማን ነው ጠላት? ወያኔ። መፍትሄው ምንድነው? ወያኔን ማስወገድ። ሌላው ሁሉ ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን እናጠናክር። ድል ለኢትዮጵያ ህዝብ።
Oh.
ማንያውራ የነበረ ቁጥር 13 የመጀመሪያው ክፍል ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃፓ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማንያውራ የነበረ ብለን በከታዩ ሀቁን ለማስጨበጥ ስንጥር ቆይተናል። ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎችን በማንሳት መልስ እንሰጥባቸዋለን። ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን። ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው። በጥያቄውን ጀምራለን። በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው። ለምንስ ነው ጸረ ኢሃፓ ዘመቻ የሚያካሂዱት?
መልስ፣ ጥርቅሙ ብዙ አይነት ጉዶችን ያቀፈ ነው። በቅድሚያ ወያኔ አለ። ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻም። ከወያኔ የተለጠፉ ሌሎቹ በተለይም ኢሃፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አልሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል። በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ያፓ ይቅር ለእግዚአብሔር እንበል። ወንጀለኛው ጥፋቱን አምኖ ከተጸጸተ بيلم أن سويهنن عيامنون أن لقسة أصفاونا فكرة سلاسي وكدرس ياد أفانو يلم بلو بو ياني فردبي سيج أوهنا يتلانت وداجو تاتشو مسكر هونو سوا شولاتشو لروش دقمو جيب كما قد هاجر اندمي بالو ودباد زلكو كينام بلاي إتوبياوي لاسار بلو بيا بالاي ياو درقاوي مرزاتشون يرجعلو شفن فنو بزنو سارا وياني چنبل آتلكو بوان ناملكو سارا إيها پازمچا يميا كايلو يتاريك تتأياج اوش تكيت هايللو إيها پاكت أفا يآرماني تاريكاتشو يمي رساي مسلاتشوان سلان تكاليك أمن بروغار ودفيت بلو ياغوارو سلطان آتلك أكوي قدلنجي بلو يا ماكرو موت لنا إيها پا بلو آرفاي دفكو ياك أبلينا كفتنيا تاتاك إيهونو قفي فتسامو ينفسا قداوش كأن يجردات ينبرو وياني بالا سلطان سيهون هيدو تقوم بسو ينبرو بعد ترو تاريكاتش يكوششه هلو زاري يان إرسولننا يهزب مري انهون سيلوم زمبالو باينات شونا تاريكن يمياوك اونيها بطان بتملكته تنو بيتقفا تسيلا جوال تاريكن ناوك آلن يميلو تراز نتاك اوچن بايها بالاي مزمتو اوك انا يمياست اچي مسلا جوال يزيهولو تركمناو بايها بالاي يميزمتو على مكنيات هادنلم لمواشتي تقدلوت ለሎሽ ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በመስረታው እንነፋና ያፓን የመሰረተው በእውነት ሻቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ያፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በሀገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢህአፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያንን ወልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ ሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመረ ለኢትዮጵያ የታገለ እንቅስቃሴ ነበር። ያፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ያፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህ የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያት ባሪ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካው። በመጨረሻ በትግራይ በተለይም በአዲስ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢህአፓ በመጀመሪያ የነበረው ግንኙነት ከጃብ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቀኝ ግዢናት በሉ ያለውን ኢያፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፓ መውሰዱ ይታወቃል። ባጭሩ ኢያፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም አላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም።
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢያፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እነያፓ ወይም የተማሪውን ከስካሴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢያፓን የመሰረቱት የመሩት እስከማለትም ደርሷል። ሐቁ የቱ ነው?
ኢያፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጣዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢያፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርመንም። ኢያፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበር ወደ መኢሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካል ተቀየደ ድረስ በኢያፓ መስራች ጉባኤ ተገኝቶ ወደ መኢሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢያፓ አባል ሆነው ወደ መኢሶን ከሄዱት 3 ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢያፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢያፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ኢያፓ ያውቅ ነበርን?
በቅድሚያ ኢያፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢያፓን በአመታት ይቀድማሉ። ስለዚህ ኢያፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ፣ እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢያፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያነ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢያፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢያፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቅርበው ነበር? ደርግ በአስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢሃፓ ኡን የግንባሮቹ ጽፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? ያሰት ፕሮፖጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢሃፓ ኢትዮጵያዊ አቋሙን ይዞ መቀጠሉና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢሃፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢሃፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እና ወያኔ ኢሃፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በአገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢሃፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢሃፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢሃፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ለዊስማ አይን ያለው ይይ ስለተባለ ሁሉም ባለው ይገለገላል ማለት ስላልሆነ ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይከተላል። ስለዚህም ማን ያውራ የነበረ በጥያቄና መልስ መልክ ይቀርባል። ያቄ ኢሃፓ ለስልጣን እንጂ ለህዝብ አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ኢሃፓ አናርኪስት፣ ኒሂሊስት፣ አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢሃፓ ጨቋኙን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆኖ የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለው እንዲሁ ከኢህአፓ አቋም ጋር አንድ አይደለም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነጻ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻለም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልካደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ኢህአፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህን ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት
ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከዳልሞ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው።
ኢህአፓ ለትጥቅ ትግል የተዘጋጀው የአጼው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሑፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ኢህአፓ ህዝብን ለትግል በእርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። ታቁ ይህ ነበር። ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጫቋኞቹ ነው እንጂ የግብ ሰንሰለትን ሊሰብር የሚመኘው ህዝብ አይደለም። ናሴ 21/1967 ዓመተ ምህረት ባወጣው የኢሃፓ ዴሞክራሲያ እትም ድርጅቱ አቋም ሲገልጥ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ ጊዜያዊ ህዝባዊ መንግስት መተካት አለበት። ለዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሂዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት። ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዲሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ሌሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዴሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢሃፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ፣ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢሃፓ አይደለም። የመኮንኖችን ቡድን ኢሃፓ በትግል አስጨንቋል፣ አራውጧል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉም ጦርነት አወጁበት። ኢሃፓ በከተሞች አንዲትም ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ፣ በኢሃፓ አባላት ላይ፣ በተቃዋሚዎች ላይ፣ በተቃወሙ ወታደሮችና መኮንኖች ላይ፣ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገርም የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢሃፓ ላይ በይፋ ጦርነት እስኪያወጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢሃፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ ቀድመው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢሃፓ የሚወነጅሉ ያው ባዳቆናቸው ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢሃፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢሃፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢሃፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢሃፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አንድ አይደሉም። ካፒታሊስት ስለተባሉ በኖርዌይና በአሜሪካ በፈረንሳይና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢሃፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢሃፓና በወያኔ ማል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ ያቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ ያቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና ያቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለየች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነጻ መንግስት ይመስርት ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቅል መሆናቸውን ማንም ሊረዳ ይችላል።
ሌላ በደርግ ተጀምሮ እስከ ዛሬ የሚስተጋባ ክስ ደግሞ ኢህአፓ የሶማሊያን ወረራ ደገፈ፣ የሶማሊያውን መሪ ዚያድ ባሬን ቪቫ ብሎ ደገፈ፣ ሀገርን ከዳ፣ ጦሩን ከፋፈለ፣ በታጠቅ ጦር ሰፈር ይሰለጥን የነበረው ሚሊሻ ጠርሙስ ፈጭቶ በምግብ ጨምሮ ፈጀው ወዘተ ወዘተ የሚሉ ናቸው። ለዚህስ ምን ምላሽ አለ?
ኢህአፓ የሶማሊያን ወራሪ ጦር ደገፈ ብሎ መንግስቱ ኃይለ ማርያም የዋሸውን የወያኔው የውሸት አባት ስብሐት ነጋም ከአዲስ አበባ ሲያስተጋባ ተደምጧል። በመቋዲሾ ቢሮ ከፍቶ በዚያድ ባሬ በሁሉም መስክ እስከ መጨረሻው ተደግፎ ከአረርጌ እስከ ባሌና አዳማ ናዝሬት ድረስ የምዕራብ ሶማሌ ግዛት ነው ብሎ የፈረደው የወያኔ መሪ እንግዲህ ይህን ሁሉ የሚያውቅ የለም ብሎ ሲቀጥፍ ሰማን ማለት ነው። ውሸታሞች በተለይም የለመደባቸውና በስልጣን ያሉ ቀጣፊዎች ለከተም ገደብም እንደሌላቸው በመንግስቱ በመለስም በስብሐትም አይተናልና ብዙም አያስገርምም። በኦጋዴኑ ጦርነት ጊዜ ግን ኮሎኔል መንግስቱና ጨፍሮቹ ኢህአፓን ለማጥፋት ሽብር እያካሄዱ ነበርና ኢህአፓ ዚያድ ባሬን ወይም ሶማሊያን ደገፈ ብሎ መዋሸቱ ግን ድጋፍ ለማግኘት በተለይም ከወታደሩ ክፍል ይጠቅመናል ብለው አይናቸውን በጨው አጥመው የጀመሩት ውሸትና የሐሰት ቅስቀሳ ነበር። ማንም ቢሆን ማን አሉባልታን ከማናፈስ ሌላ ኢህአፓ ወረራውን ደገፈ ብሎ ማስረጃ ማቅረብ አይችልም። ይህም የሆነው ድርጅቱ ወረራውን ያልደገፈ በመሆኑ ነው። ኢህአፓ በኦጋዴን ያለው ኢትዮጵያዊ የብሔረሰብ በደል ይደርስበታል ብሎ በአጠቃላይ አቋሙ መሰረት እምነቱን የገለጠ ቢሆንም የተጨቆነ ህዝብ ትግልና የባድ ሀገር ወረራ አንድ አለመሆናቸውን ጠቁሞ ወረራውንና ሁለቱንም ህዝቦች የሚያጫርሰውን ጦርነት አውግዟል። የዚያድ ባሬ ወረራም የኢትዮጵያን ህዝብ ጸረ ደርግ ትግል የሚያደናቅፍ መሆኑንም ጠቁሞ ተቃውሞታል። በዲሞክራሲያ ቅጽ 4 ቁጥር 9 የተፈረውን የኢሃፓን አቋም መረዳት ያቃታቸው ደግሞ ያው የዘቀጡ አንባልተኞች አንባውት ከሆነ ደግፏል ብለው መቀጠሉን የመረጡ ይመስላል። ኢሃፓ በወታደር ውስጥ ለመደራጀት እንደጣረው ሁሉ በሚሊሻው ዘንድ ተንቀሳቅሷል። የጠርሙስ መፍጨት አስቂኝ አባባል ትተን ማለት ነው። ጦርነት መንስኤው ምንድነው? ጠቀሜታውስ ለማን ነው ብሎ መጠየቅ ግዴታ ነው። አለበለዚያ ጨቋኝ ገዢዎች ህዝብን ሁሌ ጀሌና ጥይት ማብረጃ ቅራኔን ማርገቢያ ያደርጉታል። ይህንን በተመለከተ ወያኔና ሻቢያ ለጦርነት ሲያቆበቁቡም ኢሃፓ ጠቁሞ አሳስቦና አስረድቶ ነበር። መላ ኤርትራን ተገንጠል ያለና የተባበረ ቡድን ድንገት ባንዲት ባድመ የተነሳ ሀገር ወዳድ አይሆንም ብሎ ኢሃፓ ከመጋረጃው በስተጀርባ የመለስን ቡድን ወያኔን ሀገራችንን እናድን ያሰጥሪ በስተጀርባ ያለውን ሴራ አጋልጦ ነበር። ሻቢያና የኤርትራ ህዝብ አንድ አይደሉምና በኢትዮጵያ በነበሩ ኤርትራውያን ላይ የወሰደውን የግፍ ማባረርም ተቃውሞ ይዘቱንም አጋልጦ መግለጫም አውጥቷል። ይህ ሁሉ እንግዲህ ሻቢያን በመደገፍ ወይም ኢትዮጵያ ትወረር በማለት ሳይሆን ገዥውን ቡድን ሴራ በማወቅና በመቃወም ሀገርንም መጠበቅ ገዥውንም ቡድን በገባበት ቀውስ ተጠቅሞ ማስወገድ ይገባል የሚል ነው። የለም በደፈናው ለነመለስ ጥሪ ድጋፍ እንስጥ ያሉት ደግሞ ያ ሁሉ ህይወትን ጠፍቶ ባድመ ብቻ ሳትሆን አዲ ኢሮብም ለሻቢያ ተፈርዶላት የተባረሩ የተባሉትም እየተመለሱ የተሰውት ቤተሰቦቻቸው ጧሪና ተንከባካቢ አጥተውና ወያኔዎችም ከነጽፍሮቻቸው ቤተ መንግስት ሲፈነጩ ይገኛሉ። ለዚህ ነው ገዦች ህዝብን ተነስ ሲሉት ለምንና ለማን ጥቅም ብሎ መጠየቅ የግድ የሚሆነው። ባምባገነን ስራቶች ሀገርና ቤተ መንግስት የተሰየመ ቡድን አንድ ጥቅም ያላቸው አለበለዚያማ ወረቦሎች ሁሌም በሀገር ወዳድነት ጥሪ ዙሪያ ይደበቃሉ የተባለውን መዘንጋት ይሆናል። ዛሬ የሻቢያ ተቃዋሚዎች የጦርነት ዝግጅት አውግዘው ኤርትራዊ ከኢትዮጵያዊ የሚያፋጅ ቅራኔ የለውም ብለው ለህዝብ አንድነት ወይም ሰላም ቢቀሰቅሱ ሊወገዙ ነው? ገዢ ቡድኖች የህዝብ ትግል ሲያይልባቸው የውጭ ጠላት መጣብህ ብለው በሀገር ፍቅር ሰበብ የህዝብን እይታና ትኩረት ከነሱ ላይ እንደሚያነሱ የታወቀ ነው። ይህ እንዳይሆን መታገል ያሻል።